ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ fino.te.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 30 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሚያዝያ 30 ቀን 157 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። ዝግጅታችንን በዜና እንጀምራለን። በማስከተልም በፉከራ ህዝብን ለማስፈራራት መሞከር ጭንቅ ሲል የሚመዘዝ የገዢዎች ካርድ ነው በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሀተታ እናሰማለን። በማስከተልም በየሳምንቱ አርብ የሚቀርበውን የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና። ባለፉት 24 ሰዓታት በተደረጉ 1861 የላቦራቶሪ ምርመራዎች 3 ሰዎች በኮሮና ቫይረስ እንደተያዙ ተረጋግጧል። 3ቱም በአዲስ አበባ ከተማ ነዋሪ የሆኑና እድሜያቸው ከ23 እስከ 33 ዓመት ክልል ያሉ ሴት ኢትዮጵያውያት ናቸው። ከሶስቱ ሁለቱ በበሽታው ከተያዙ ሰዎች ጋር ግንኙነት ነበራቸው የተባለ ሲሆን የሶስተኛዋ ሁኔታ አልታወቀም ተብሏል። ሐሙስ በትግራይ በቫይረሱ መያዛቸው ከተረጋገጠባቸው ጋር ተደምሮ ቁጥሩ 194 የደረሰ መሆኑን የጤና ሚኒስቴር አስታውቋል። በኮሮና ቫይረስ ምክንያት የፌደራል ፍርድ ቤቶች በከፊል ዝግ ሆነው የሚቆዩበት ጊዜ ተራዘመ መሆኑም ታውቋል። የዓለም የጤና ድርጅት ሐሙስ ሚያዝያ 29 ቀን ማምሻውን በሰጠው መግለጫ በመጀመሪያው ዓመት ብቻ በኮሮና ቫይረስ ሳቢያ በአፍሪካ ከ29 እስከ 44 ሚሊዮን የሚጠጉ ሰዎች በበሽታው እንደሚጠቁና ከ83000 እስከ 190000 የሚሆኑት በበሽታው ሊሞቱ እንደሚችሉ አስጠንቅቋል። በደቡብ አሌ ልዩ ወረዳ ጎሮዞ ቀበሌ ለሊት በተከሰተ የመሬት ናዳ በሰው ህይወትና በንብረት ላይ ጉዳት መድረሱን ያስካባቢው አስተዳደር ገለጸ። 6 ቤቶችና በውስጣቸው ነዋሪ የሆኑ ቤተሰቦች የናዳው አደጋ የደረሰባቸው ሲሆን እስካሁን በነበረው የማፈላለግ ስራ የ5 ሰዎች አስከሬን የተገኘ መሆኑን ባለስልጣኖች ገልጸዋል። የ3 ሳምንት አራስ እናት ከጨቅላ ልጇ ጋር ሞታ መገኘቷ የተገለጸ ሲሆን በናዳው ተቀብረዋል የተባሉትን ቀሪዎቹን 7 ሰዎች የማፈላለግ ስራ ቀጥሏል። የናዳው ከፍተኛነትና አካባቢው ረግራጋማ በመሆኑ በሰውና በከባድ መሳሪያ የሚደረገውን የማፈላለግ ስራ አስቸጋሪ አድርጎታል። ከዚህ በተጨማሪ ተመሳሳይ አደጋ ሊደርስባቸው ይችላል የተባሉ 68 አባወራዎችን ወደ ሌላ ስፍራ በማዛወር መጠለያና ቁሳቁሶችን በመስጠት እንክብካቤ እየተደረገላቸው መሆኑን ኃላፊዎቹ ተናግረዋል። የአማራው ጠቅላይ ፍርድ ቤት አርብ ሚያዝያ 30 ቀን በበረከት ስምኦንና ታደሰ ካሳ ላይ የቅጣት ውሳኔ በይኗል። በዚህ መሰረት በረከት ስምኦን በ6 ዓመት እስራትና 10000 ብር እንዲከፍል ሲወሰንበት ታደሰ ካሳ 8 ዓመት እስራትና 15000 ብር እንዲከፍል ተወስኖበታል። ሁለቱ ግለሰቦች ከዘረፉት ብዙ ሚሊዮን ብርና በኢትዮጵያ ላይ ከፈጸሙት ከፍተኛ ወንጀል አንጻር ቅጣቱ አነስተኛ ነው የሚሉ ክፍሎች በርካቶች ናቸው። የአዲስ አበባ ከተማ አስተዳደር በከፍተኛ ችግር እየተዳደሩ ድሆችን ቤቶች የማፍረስ ተግባራት ተጠናክሮ የቀጠለ በመሆኑ በዜጎች ከፍተኛ ሮሮ እየተሰማ ነው። አርብ ከፖስታ ቤት ጀርባ ያሉትን ቤቶች ፖሊስ ሲያፈርስ ያደረ ሲሆን ቤቶቻቸው ከፈረሰባቸው ሰዎች መካከል በረመዳን ጾም ላይ ያሉ ሙስሊም ወገኖቻችን እንደሚገኙበት ታውቋል። ከዚህ በተጨማሪ የጸጥታ ኃይሎች በስታዲየም ዙሪያ ከ100 በላይ የፕላስቲክ ቤቶችን አፍርሰው ነዋሪዎችን ሜዳ ላይ የበተኑ መሆኑም ተነግሯል። ባለፉት አመታት በርካታ ኪሳራ ሲደርስበት የነበረው ያበደረውን ገንዘብ ማስመለስ ያቃተውና ጉልህ የሆኑ የአሰራር ግድፈቶች የታዩበት የልማት ባንክ ከችግሩ ማገገሚያ በሚል 21 ቢሊዮን ብር እንዲሰጠው ሚኒስትሮች ምክር ቤት መወሰኑ ታወቀ። ገንዘቡ ባንኩን ከችግሩ ያወጣዋል የተባለ ሲሆን ያሁኑ የባንኩን ካፒታል ከ8 ቢሊዮን ወደ 29 ቢሊዮን እንደሚያሳድገውም ተነግሯል። ከዚህ በፊት በባንኩ በአሰራር ብልሽነትና በኃላፊዎች ሙስና የተዘረፉ የኢትዮጵያ ሕዝብ ሀብቶች የት እንደገቡ ሳይታወቅና እንዲመለሱ ሳይደረግ ተጨማሪ ገንዘብ መመደብ ለበለጠ ዘረፋ ማመቻቸት ነው የሚሉ በርካቶች ናቸው። የለማ መገርሳ ንግግር በኦሮሞ ብሮድካስቲንግ ኔትወርክ እንዳይተላለፍ መታገዱ አነጋጋሪ ሆኗል። የመከላከያ ሚኒስቴር ተብዬው ለማ መገርሳ በባለሀብቱ አቶ ከቢር ሁሴን ቀብር ላይ ተገኝቶ ያደረገው ንግግር በወቅቱ በቀብሩ ላይ የነበሩትን ቀልብ የሳበ እንደነበር ብዙዎች ይናገራሉ። በዚህ የቀብር ፕሮግራም ላይ የተደረጉ ንግግሮች በኦሮሞ ብሮድካስቲንግ ኔትወርክ የምሽት ፕሮግራም ላይ እንዲቀርቡ ከተወሰነ በኋላ ከበላይ በመጣ ትዕዛዝ የለማ መገርሳ ንግግር ወጥቶ የነሽመልስ አብዲሳ ንግግር ብቻ እንዲሰማ መደረጉ ከፍተኛ ውዝግብ አስከትሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል።
ላንቺ ወድናት ሩቆኝ ሰናቆት አታውቅሻለሁ ወንድ ታደቡበ ወድካዴ ላንቺ ወድናት ሩቆኝ ሰናቆት አታውቅሻለሁ ወንድ ታደቡበ ወድካዴ ጧት ማታ ገሬ ሳታውቃት ሆያው የአኩበ በልጅነት እንጀራ ወጥ በየቀኑ የምበላው ጠይ ጠላ ወይም ስርገር የምጠጣው አሁን ዛሬ የላግኘው 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 ሰላም ላንቺ አገራችሁ መመኪያነች ለሁላችሁ ዘሮ መግቢያ ቤታችን ሰላም ይሉሻል ልጆች ሰላም ላንቺ አገራችሁ መመኪያነች ለሁላችሁ ዘሮ መግቢያ ቤታችን ሰላም ይሉሻል ልጆች በሀሳብ በናቦ ሰውት አገሬ ዝላኛ ዘበመ የሚያዝናናኝ አይቶ ሚለኝ መቻገኘው እንዲሁም በሀሳብ ዘውት ተክዛለሁ
በፉከራ ህዝብን ለማስፈራራት መሞከር ጭንቅ ሲል የሚመዘዝ የገዢዎች ካርድ ነው። ገዢዎች ተገዢዎቻቸውን ለመፍጠር ጊዜውን እያዩና ያቅማቸውን ጥንካሬ እየለኩ የተገዢዎችን ትከሻ ሰድለው ሲያበቁ ማባበል መለማመጡን እርግፍ አርገው ይተውና መወጣጠር ይጀምራሉ። በሌለ መምሰልም የሚጥሩበት የማጭበርበር ዘዴያቸው በፉከራ ይተካል። ማስፈራራትን መላይ ብለው ይይዛሉ። ማስፈራራቱ ጸጥ ረጭ ለማሰኘት ነው። የኢትዮጵያ ህዝብ በፍርሃት የሚበረገግ ቢሆን ኑሮ ለውጫሌው ስምምነት መሻር ጣሊያን ባደረገው ድንፋታ ተርበድብዶ ሳይገጥ መስዋዕትነትን ትቶ አገሩን አስረክቦ በተቀመጠ ነበር። ለፋሽዝምም ለጠባብ ዘረኝነትም እጁን ያልሰጠ ህዝብ ነውና ከማስፈራራቱ ይልቅ የኢትዮጵያ ህዝብን የሚጎዱት እሱን መስለው ቀርበው የሚያስበረብሩት ናቸው። በዚህ ረገድ ከዘረኛው መለስ ዜናዊ ይልቅ አስመሳዩ አብይ አህመድ ክፉኛ ጎርቶታል። ብዙ ተመክሮ ያለው የኢትዮጵያ ህዝብ ሁሉንም ጠንቅቆ ስለሚያውቅ ለድንፋታው ቦታ የለውም እንጂ ሙከራው ያ ነው። ህዝብ በድንፋታም በመስፈራሪቾም በነጻነቱ ላይ ተደራድሮ አያውቅም። ለነገሩ የህገ መንግስቱን ውድቀት ለመለካት የሀገር ውስጥ ወንጀል ለማስረጃነት አንሶ ነው እዚያና እዚህ መባተል ያስፈለገው። ከአሜሪካ እስከ ላቲን አሜሪካ፣ ከአውሮፓ እስከ አፍሪካ ምሳሌ ፍለጋ የሚያሽከረክር ምን ነገር ተገኘ? እዚሁ በሀገራችን ህግ የማይዳኘው ወንጀል ተዘቅዝቆ እስከ መስቀል ሲያደርስ ታይቶ የለም እንዴ? እዚሁ በሀገራችን የወያኔን አሰራር ሳያፈርሱ ወንጀለኛ ባለስልጣኖችን ለፍርድ ሳያቀርቡ የሚጠሏቸውን አስረው የሚወዷቸውን ሾመውና ሸልመው በስልጣን መቀመጥ ተችሎ የለም እንዴ? ይህ ሁሉ የሚፈጸመው ህግ ቢኖር ነው? ወንጀለኞች ሳይነኩ በመቅረታቸውና በስልጣናቸው ላይ በመገኘታቸው ህዝብን በቂም በቀል ሲያሰቃዩት እየታየ አይደለም ወይ? ህዝብ በየትኛው የህግ አግባብ ነው መብቱን እንዲያስከብር የሆነው? መታፈኑ መታሰሩ አሁንም ያለ ነው። ኢትዮጵያ ህጋራዊት የተተረጎመባት አገር ናት ሲባል ቆይቷል። የትኛው ያኔ ያልነበረ ዳኛ ነው ዛሬ የህገ መንግስት አስተካካይና ተርጓሚ ሆኖ ለመሰየም ብቃት ያለው? የኮሎኔሉ የማጭበርበር ደረጃ መጠኑን አልፎ ስለፈሰሰ ብልጽግና የሚለውን ወያኔ ሰራሽ የዘር ፓርቲ ተማምኖ አሁን ያለበት ህዝብን የማስፈራራትና በህዝብ ላይ የመደንፋት ደረጃ ላይ መድረሱ እየተስተዋለ ነው። ይሄ ደግሞ እነ ደርግ አብዮታዊ ፓርቲ መሰረትን ብለው ሲፏልሉ እነ ወያኔ ኢህአዴግን ፈጥረናል ማን ይነካናል ብለው ሲወጣጠሩ ሁሉም በህዝብ ትግል ድባቅ እንደተመቱ ጊዜ አሳይቷል። ምንም ሆነ ምን ህዝብ የገዢ ድንፋታ ፈርቶ መብቱንና ሀገሩን ለቆ አያውቅም። ይህን መጠበቅ ጅልነት ነው። ይህ ለዘመናት የተጓዝንበት መንገድ በመሆኑ ኮሎኔሉ መልሶ ያመጣብናል ብሎ ህዝብ ባለመጠርጠሩ ተጎድቷል። በተልባ ጠባሽ ምላሶች መዋዛትን ልምድ አድርጎታልና ነው። መደናገር፣ መዋዛት፣ መጭበርበር፣ ቸልተኝነት ተወራራሽ ባህላችን መስለዋል በየትውልዱ ሲመላለሱ ላያቸው። በምን መለኪያ ነው ህግ አለ የሚባለው? የገጠሩ ነዋሪ እንኳ በሰላም እንዳይኖር እየተፈናቀለ፣ የከተማው ነዋሪን በላዩ ላይ ቤቱ እየፈረሰ፣ ንብረቱ ያለ ህግ እየወደመ፣ በአገሪቱ ላይ መፈናቀልና በየአድባራቱ መጠለል አማራጭ ባጣበት ሁኔታ እየተገደለና ስቃዩን እያየ ሁሉን ችሎ በመኖሩ የተገኘን ሰላም መንግስትና ህግ ኖረው እንዳስከበሩለት ማስመሰል ትዝብት ውስጥ የሚጥል ነው። ስለዚህም ከሰው ሀገር ምሳሌ ፍለጋ ከመሽከርከር የራስን ጉድ መመልከቱ ጠቃሚ በሆነ ነበር። እስካሁን ድረስ ያለው ሰላም ህዝብ መብቱ ተከብሮለት የተገኘ ሰላም እንደሆነ አድርጎ መቁጠር የዋህነት ነው። ብዙ መናገር ዕውቀትን የመጨበጥ ተምሳሌት አይደለም። አበው ዝም ባለ አፍ ዝም አይገባም ሲሉ አፍና ቅብቃብ ሁሌ አያበላም የሚለውን አንጻራዊ አባባልም እንደ ማገናዘቢያ አስቀምጠው ነው። ጊዜያዊ የሽግግር መንግስትን መስርቶ በአገር ላይ እርቀ ሰላምን አውርዶ የሚደረግ ምርጫ የፖለቲካ ፓርቲዎች ይቅር ሳይባባሉ ከሚደረገው ምርጫ ይበልጥ ብጥብጥን የሚጋብዝ አይሆንም። ባልተስተካከለ ሁኔታ ውስጥ ሆኖ ምርጫ ውስጥ መግባት ለሰላም የተሻለ አማራጭ የሚሆንበት ምክንያትም አይታይም። ብዙ የፖለቲካ ድርጅቶች በልዩነቶቻቸው ላይ መፍትሄ ሳያገኙ የአንድ ግለሰብን ስልጣን ለማመቻቸት ብቻ ተብሎ ወደ ብጥብጥ እንዲገቡ ማድረግ በአገርና በህዝብ ላይ ትልቅ ወንጀል መፈጸም መሆኑ ሊታወቅ ይገባል። ሽግግር መንግስትን መጠየቅ ብጥብጥ ያመጣል ከተባለ ምርጫ ውስጥ መግባትስ የትኛውን ሰላም ያመጣል ብሎ መተማመኛ መስጠት ይቻላል? ምርጫው የፖለቲካና የሲቪል ማህበረሰብን እንኳ ያልተመለከተ በመሆኑ ለዚህ ሁሉ የሚሆነው ጋሪውን ከፈረሱ አለማስቀደም ነው። ከሽግግር በፊት ምርጫ የእብዶች ቀዠት ነው። ድል ለኢትዮጵያ ህዝብ።
ዛሬም ለቆጠኞች እንበረከት የነፃነት ዋጋ እንደው ከዛን በዘርን አትመርቅ ግንባር ቅናሳየው
የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ርዕይ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
አድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለፍኖተ ዲሞክራሲ ሬዲዮ። ሰይጣን ስለወገዙትና ስለጸለዩበት ተኖ አይጠፋም። ኃጢአት ሁሌም ነፍስ ይዘራበታል። ዋናው ኃጢአት ደግሞ ዘረኝነት ነው። ፍጹም ሐራም። ዘረኝነት ካልጠፋ ካልተወገደ ሰይጣን አይፈንም። ወንጀሎች ደግሞ የሰይጣን መናሪያ ናቸው። የሰይጣን ሥራ መንጋው በዚህ ይፈረጃል። ቄሮ ማለት ራሱ ኃጢአት ማለት ነው። የሰይጣን ደቀ መዝሙሮች ናቸው። በተያያዘ ሁኔታ ክፉ ሰዎች ሲጣመሩና ክፋታቸውን ሲቀጥሉ ሰይጣን የደራ ገበያ ይሆንለታል። የጃዋር መሐመድና የልደቱ ጥምረት ይህን አስተውሶኛል። እንደሚታወቀው ጃዋር መሐመድ አማራና ክርስቲያንን በመንጫ ኢትዮጵያ ከኦሮሚያ ተውጣ ትበጣጣስ ያለና የዘር ጥላቻን ሲያስፋፋ የባጀ ቅሌታም ወንጀለኛ ነው። ባብይ ትብብር በኢትዮጵያ ባለፉት 2 ዓመታት ለደረሱት ጸረ አማራ ፍጅቶች ተጠያቂና ለፍርድ መቅረብ ያለበት ነው። ህዝብንም እንዳብይ በሃይማኖት ሊከፋፍል ሲጥር የቆየ ነው። ውሎ አድሮ ካጋሩ ካብይ ጋር መቃቃሩ እንዳለ ሆኖ ይህን ዘረኛ አክቲቪስት ታጋይ ብለው ለመድረክ ያበቁት ግንቦት ሰባቶችና ኢሳት የተባለው ተቋም ነው። ልደቱ አያሌው በበኩሉ የወሎን ወሎዬነት ፈረስ ሊጋልብ ትላንትም ዛሬም እየሞከረ ያለ ከሃዲ ነው። ክህደቱ ተብሎ የተወገዘ የህብረትና የቅንጅትን የጋራ ሥራ ያደናቀፈና ከበረከት ስሞን ገጥሞ ቅንጅትን ያፈረሰና ለፍርድ መቅረብ ያለበት እንዳብይ ግብዝና ጉረኛ ፍጡር ነው። ሁለቱን ያገናኛቸው ገመድ ከወደ መቀሌ የተጎነጎነ መሆኑ ምንም ጥርጥር የለውም። ጃዋር የኢትዮጵያ ብሔራዊ መንግስት እንዲኖር አይፈልግም። ልደቱ ደግሞ የኢሃፓን የሽግግር መንግስት መፈክር ሰርቆና ሰልቦ ባብይ ስር አድርባዮች ተሰባስበው ራሳቸውን የሽግግር መንግስት ብለው ዘረኛውን አገዛዝ ማስቀጠል ፍላጎቱ ነው። ጃዋር ካታር ከሰጠችው ገንዘብ ለአድርባዮች እያካፈለ መረራን እንደገዛው ሁሉ ለልደቱም አቅምሶታል የሚሉም አሉ። በተሰራው መንገድ ሁለቱን ወንጀለኞች አዳናቂዎች ወዲያውኑ ወደ መድረክ ብቅ ብለዋል። የጥላቻና መጎንበስ ፖለቲካቸውን የሚያደንቁ ማለት ነው። የጃዋርንም ሆነ የልደቱን ክፉ ስራዎች አስከፊ ውጤት አይተነዋልና ዳግም ሊያታለሉን ከፈቀድ የሚያደርሱብን ጉዳት ይገባናል ማለት ነው። በፍኖ ተደጋግማችሁ እንደገለጻችሁት ሁሉ በህዝብ ላይ በተደጋጋሚ ለሚደርሰው ጉዳት ተጠያቂው ህዝብ ራሱ ነው። ስለዚህም አገራችንን ለሰይጣኖች አሳልፎ መስጠት መወናበድና ባንዳን አርበኛ ማለት ማቆም ይኖርብናል። የነፍሰ ገዳይ ምልክቱ ደግሞ በጣቱ ነውና ሁለቱም እጃቸው በህዝብ ደም የተነከረ ነው። ወገን ጠንቀቅ በል የሚል መልእክቴን አስተላልፎልኝ ሲሉ እስማኤል ዩሲፍ ከባህር ዳር ደብዳቤያቸውን አጠናቀዋል። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢያፓ የሳተላይት ሬዲዮ ስርጭት። በዚህ በዛሬው ደብዳቤ ብዙዎች ቀናዎችና ጠማሞች ስለሚያነሱት እንደ ተራራ የገዘፈ ወርድና ቁመት ያለውን ነጻነትን እያነሳው መተንፈስ ፈለኩ። ለኔ ቢጤዎች በ1960ዎቹ ተማሪዎችና በስራ ለነበር ነው የነጻነት ቆንፍቺውና ውስጠ ትርጉሙን እንማር የነበረው በየቤታችን እንደነበር ማስታወስ ወዳለሁ። ይህ ብዙዎቻችንን ለሀገር እና ለወገን ነጻነት እንድንሟገትና እንድንጮህ ግፊት ከሰጡን ከዋነኞቹ ምክንያቶች አንዱ ይመስለኛል። ኋላም አብዛኛው የዚያ ዘመን ወጣቶችን በኢሃፓ ስር እንዲሰባሰቡም የራሱን አዎንታዊ ድርሻ እንደነበረውም አስባለሁ። በአንዳንዶቻችን ቤቶች በዚያን በልጅነታችን ዘመን አያቶቻችን በህይወት ነበሩና የአድዋ ተጋድሏቸውን ሲተርኩ እኛም በስሜት አንዴ ልባችን እየሞቀው አንዴ እያዘንንና እየተቆጨን እናዳምጣቸው የነበረው የሩቅ ትዝታችን ነው። አባቶቻችንና እናቶቻችን ደግሞ የአምስት ዓመቱን የፋሽስት ጣሊያን ወራሪ ጦር ከሀገራችን ምድር ለማስወጣት ይካሄድ የነበረውን የአርበኞች የደፈጣ ተጋድሎና የውስጥ አርበኞች ጽናትን ሲተርኩ በተመስጦ እናዳምጥ የነበረውን ማስታወስ እወዳለሁ። ኢያፓ በመጀመሪያው የፖለቲካ ፕሮግራሙ ላይ ያሰፈረው ከአርበኞች የተረከምነውን ነጻነት ለማስከበር መሆኑን የገለጸው ለነጻነት የተከፈለውን ዋጋ በቀጥታ ከአርበኞች አንደበት እየተተረከና ውስጣችን ሰርጾ ስለነበር ይመስለኛል። ወላጆቻችን ለጠላት አድረው የአርበኞችን ዱካ እየሰለሉ ያስወጉ የነበሩትን ይጠሯቸው የነበረው ባንዳ እያሉ ነበር። በንጉሱ ዙሪያ ከተኮለኮሉት ውስጥ እነማን ባንዳ እንደነበሩ በስም እየጠሩ ይነጋገሩ እንደነበርም አስታውሳለሁ። ጊዜው ርቆነና ዝርዝር ጉዳዩን ማስተዋወስ እየተሳነኝ እንጂ በስምም ብዙዎቹን መጥቀስ የሚቻል ነው። ባንዳ ማለት ከሃዲ ለጣላት ያደረ አደርባይ ወንድሙን የሚያስገድል ከይሲ መሆኑን የተማርነው ከወላጆቻችን እንደነበር ልብ በሉልኝ። ይህን ያነሳውበት በሁለት ምክንያት ነው። አንዱና ዋነኛው የኔና የእድሜ አቻዎቼ አብዛኛዎቹ ወላጆች ማንበብና መጻፍ የማይችሉ እንኳን እናቶቻችን አባቶቻችንም መደበኛ ሥራ ያልነበራቸው ነበሩ። ግን የነጻነትን ትርጉም በነጠረ ሁኔታ ከመረዳታቸው በላይ ሊከፍሉ የሚገባውን ዋጋ ከፍለዋል። ለነጻነት ለመቆምና በጽናት ለመታገል የዲግሪ ጋጋታ ሳይሆን ዋናው አስፈላጊ ጽናት መሆኑን በየቤቶቻችን መቅሰማችንን የዘነጋችሁት አስተውሉት ማለት ነው ወዳለው። ዛሬ ከተማሩ ወላጆች አብራክ የተከፈላችሁ ወጣቶች የነጻነት ጉዳይ ከወላጆቻችሁ እያገኛችሁት ይሆን የሚል ጥያቄን መጠየቅ ወዳለው። እንድትረዱልኝ የምፈልገው ይህን ጥያቄ ያነሳሁት ለመዋቀስ ሳይሆን ነጻነትን ለማንሳት ያህል ነው። አንጃ የሚለውን ቃልን በአርበኞች የአምስት ዓመት ተጋድሎ ወቅት በቀጥታ ጥቅም ላይ ለመዋሉ የተጨበጠ ማስረጃ ባይኖረኝም የአንጃ ድርጊት ለመፈጸሙ ታሪክ የያዘው ነው። በተለይ በሰሜኑ የአገራችን ክፍል ከነበሩት መኳንንቶች ጥቂት የማይባሉ በስራቸው የነበሩትን ወታደሮች እየያዙ ለፋሽስት የጣሊያን ጦር አድረው የወገንን ጦር መውጋታቸው በባህሪው የአንጃነት ነውና አንጀኞች ያሰኛቸዋል። አንጃ በባህሪው የተፋውን አክታ ተጎንብሶ የሚልስ ልክስክስ በመሆኑ የተጋጣ አጥንት ለሚወረውርለት ሁሉ ጭራውን እንደሚቆላው የቤት እንስሳ ውሻ የመሰለ ወራዳ ባህሪ ያለው። ባንዳና አንጃ ባይከሰቱ ቲሊንቲዎች ባይፈሉ የአርበኞች ተጋድሎ ባንድና በሁለት ዓመት በድል በተጠናቀቀ ነበር የሚል አስተያየት ከሚሰነዝሩ የታሪክ ባለሙያዎች ጋር እስማማለሁ። ነጻነት በመህላ በጸሎትና በስግደት ብቻ የሚገኝ አይደለም። ነጻነት እየተደራጁ በሚስጥር እየመከሩ በስልትና በቅንብር የሚዋጅ ነው። ነጻነት በፈጮሊዎች፣ በዘረኞች፣ በሜንጫ፣ በገጀራ፣ በመጥረቢያ፣ በቢላዋ፣ በጥይት በሚጨፈጨፉ ጽንፈኞች ሲጠራ ትርጉሙን ያጣል። ነጻነት ጎጆዎችን እያቃጠሉ ሕፃናትና እናቶችን ደምንባ እያስነቡ በሚያፈናቀሉ ጠባብ ጽንፈኞች ሲጠራ ትርጉሙ እንደ ጋማ ከብት ሊጋልቡን መቃዠታቸው መሆኑን እናስተውል። ያልተገራው ዘረኛ ወርንጭላ ጦር ጠማኝ እያለ በግብጽና በወያኔ ላይ ቀረርቶ እያሰማ ወጣቶች ደማቸውን እንዲያዘሩ የቀቢጸ ተስፋ ጩኸት እያሰማ ሲሆን፣ ወያኔ በበኩሉ እነ አረጋዊና እነ ስብሐት የተበተቡትን የግንጠላ ድቤ እየደበደበ ማጓራቱን መያያዙን ስናይ ሲባል የነበረው የዘረኞች እርስ በርስ የመራገጫ ደወል ሊደውል መሆኑን አገናዝበን እንድናይ የግድ ይለናል። ከላይ ጠቀስ ማድረግ እንደሞከርኩት ጠባቦች፣ ዘረኞች፣ ስደት ደጋፊዎች፣ የሰው ደም ጨላጭ ጽንፈኞች፣ ባንክ አዘራፊዎች ሕፃናትና ወጣቶችን እያፈኑ እየፈነገሉ ለሙርሌ ዘላኖች በሚቸበችቡ አረመኔዎች፣ አገርን በአንድ ሃይማኖትና ላልተገሩ ደም አፍሳሽ ለሆኑ ቄሮዎች እንደ ቅርጫ ሥጋ ባከፋፈሉ፣ በበሽታ ስም በሕዝብ ሥቃይ ለማስረፍና ለመዝረፍ በተኰለኰሉ ተኩላዎች የአገር ነጻነት ከቶውንም አይጠበቅምና በያለንበት ከእንቅልፋችን እንንቃና አገራችንን እንደ አባቶቻችንና እንደ እናቶቻችን እየተዋደቅ እንታደጋት። ሁለቱን ወያኔንና ኦዴፓን ወይም የብልግናውን መንጋ በስሩ የተኮለኮሉትን ባንዳዎች፣ አድርባዎች፣ አንጃዎች፣ የበግ ለምድ የለበሱ ተኩላዎችን ሁሉ ተደራጅተንና ተባብረን ወደ ታሪካዊ ቦታቸው እመቀ እመቃት እንክተታቸው የሚል ወንድማዊ ጥሪን ማሰማት ወዳለሁ። አትርሱ፣ የኢትዮጵያ ነጻነት የሚከበረው ለኢትዮጵያ አንድነት ግንባራቸውን ሳያጥፉ እየታገሉ በሚገኙት እንደ ኢሃፓ በመሰሉ የአንድነት ኃይሎች ነውና ኢትዮጵያን የምትሉ አንድነትን የምትሉ ተደራጁ፣ አብሩ፣ ተባበሩ፣ ተጋደሉ፣ አትወናበሉ፣ አትሽሹ ሲሉ ታዬ ቶላ ከጎላ ሚካኤል አዲስ አበባ ደብዳቤያቸውን አጠናቀዋል። ተከታዩን ደብዳቤ የላኩልን ጸጌ ሰለሞን ከዊስኮንሲን ግዛት ሰሜን አሜሪካ ናቸው። ለፍኖተ ዲሞክራሲ አድማጮች ድምጽ ፕሮግራም አዘጋጆች መልካም ጤንነትን እንመኝላችኋለሁ። ለረጅም ጊዜ ህዝባዊ መፈክር ሆኖ የቆየውን የሽግግር መንግስት ጽንሰ ሐሳብ ከያቅጣጫው ሊዘምቱበት ወስነው ተነስተውበታል። መይሶን ይህን ጥያቄ ተጻሮ ለደርግ ሂሳዊ ድጋፍ ሰጠው ሲል ለነቃ ለተደራጀ ለታጠቀ ትግል የሚሉ ጥንቅት መፈክር አምጥቶ ለደርግ ማደሩን ሊሸፋፍን ሞክሮ ነበር። ግብዙ ኮሎኔል የግል ስልጣን ጥሙ አደናቅፎት ሽግግር ሳይሆን በጥብጥ ነው የሚመጣው እስከማለት ደርሷል። እሱና ጓደኞቹ ከተራ በጥብጥ አልፈው ሊጋደሉ መጀመራቸውን በሽግግር ሂደት ላይ ሊያሳበብ እየጣረ ነው። ከፕሮፌሰር አስራት ወልደየስ ጊዜ ጀምሮ በክህደትና ለወያኔ በመሰለል የተሰማራው ልደቱ ደግሞ እንደ ሌሎቹ የህዝብን መፈክር የደገፈ አስመስሎ የመፈክሩን እንቡጥ አውጥቶ ጥሎ ዘረኞቹ ጥግ ሳይዙ በእነሱ ህግና ቁጥጥር ስር የሽግግርን ሐሳብና አቋም ሊያሻሽጥ ይሞክራል። ልደቱ አሁንም ቢሆን የሽግግር ሂደትና የህዝብ መንግስት ተቃዋሚ የወያኔ ቱልቱላ መሆኑ ይታወቃል። ወያኔም የራሴን ምርጫ ቦርድ መሰረትኩ ካለ በኋላ ያሰማው ድንፋታ በመሰረቱ የሽንፈቱና ጭንቁ ምልክት ነው። የሚጨበጠው አጥቷልና ሲደነፋ ሁሌም ቢጤዎቹን ዘረኞቹን የሚያሸብራቸው ይመስለዋል። የወያኔ መሪዎች ደደቦች በመሆናቸው አማራውን ህዝብ ይቅርታ ጠይቀው እርቅ ከመፈለግ ፈንታ ዛሬም ሊያጠቁት እያሴሩ ናቸው። ወያኔ አልተረዳውም እንጂ እድሜ ለኢሳያስ የትግራይን መገንጠልና ትግራይ ትግሪኝ ምስረታው ዝግ ሆኖበት ግንጠላውን የትግራይ ህዝብ መቼም እንደማይቀበለው መረዳት ተገዶ ተዋክቦ ተደናግሮ ይገኛል። ሁሉ ሲከዳው የቀሩት መጋዣዎቹ እነ ልደቱና በቀለ ገርባ ናቸው። በሽግግር ሂደት ላይ ዘመቻቸው ያው በግድ በኢሃፓም ላይ ዘመቻን ጠያቂ ቢሆንም ይህ የዛሬ 40 ዓመት በፊት ድርጅቱ ያቀረበው መፈክር ምንኛ ቢጥሩ የሚያጣምሙት ሆነ አማራጭ የሚያመጡለት አይሆንም። የሽግግርን አማራጭ እንቢስካሉ ድረስ የህዝብ ትግል ተፋፍሞባቸው ያቃጥላቸዋል። ካለፈው መማር ለምን አቃታቸው ሲሉ ጽጌ ሰለሞን ከዊስኮንሰን ሰሜን አሜሪካ ደብዳቤያቸውን አጠናቀዋል። አድማጮቻችን በማስከተል ህይወት አሰፋ አህያውን ፈርቶ ዳውላውን በሚል መንደርደሪያ የላኩልንን መልእክት እናሰማለን። ህዝብን ወዶ ለህዝብ መስዋዕትና ህዝብን አፍቅሮ ለህዝብ መሰቀል ምን ያህል የከበረ ዋጋ እንዳለው ክብር በሆነ ህሊና ሲታሰብ ከአምሮ በላይ ነው። ከህዝብ ጭንቅላት ላይ ሆኖ አታሞ መደለቅ ደግሞ የእርኩሳን ተፈጥሮ ነውና ከህያ ስጋ ጋር እኩል ሚዛን ያለው ስለመሆኑ አንድም ጥርጥር የለውም። ወያኔ ለ27 ዓመታት ያክል የግፋታሞ ሲደልቅባትና እነዚህኞቹ የቁስል ቅርፊቶች ደግሞ ቦታ እንኳን ሳይመርጡ እየተነፋረቁ ውለው ሲያድሩ ለተመለከተ ሁሉ በላይ ዘለቀ የተሰቀለባትና የእልፍ አላፍ ንጹሃን ደም የፈሰሰባት ምድር እያለቀሰችባቸው መሆኗን የማይገባቸው የድፍን አእምሮ ጌቶች ሆነው መቅረታቸው አስገርሞን የከረመ ጉዳይ ነው። በላይ ዘለቀን ሰቅለው ተከታዮቻቸውን ከጨረሱ በኋላ ገመድ አቀባዮቻቸውን ሹመት በሹመት ያደረጉበት ታሪክ ውሎ ሳያድር በነ ክቡር ራስ አበበ አረጋይና መሰሎቻቸው ላይም በተለየ ሁኔታ አሳዛኝ ግፍ ተፈጽሞ አርበኞች ሳይሆኑ ባንዳዎች ልጆቻቸውን ኩለው የሚያድሩባት የሆዳደሮች ምድር ሆናለች። ለዚህም ታዲያ ይሄ ታሪክ ባይፈጸም ኖሮ ደግሞ ኢትዮጵያ አገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ እየተባለ ባልተገጠመም ነበር። እንደዚህ ላለ ትችት አዘል አገራዊ ስነኝ ዋናው መንስኤ ሊሆን የቻለው ደግሞ ሼህ በላይ ዘለቀዎች ተሰውተው ጥቂት መኳንንቶችና ወሮ በላ ባለሟሎች እንዲፈነጩባት የተፈጠረች አገር በመሆኗ ነው። ወሮ በላዎቹ ደግሞ በእውቀት የታገዙ ሳይሆኑ ግዑዝ ሆነው የተፈጠሩ ድፍንቅሎች ሆነው እነርሱን ተሸክማ ስትኖር በእርግጥም ሞኝና ተላላ ሆና ወዳጇን ጠልታ ጠላቷን ደግሞ የወደደች ስለመሆኗ ሌላ ማስረጃ ማቅረብ አያስፈልግም። የተከበራችሁ ውድ ፍኖታዎች የዚች አሳዛኝ አገር ጉዳይ ስለሚገርመኝና ግፉንም መከራውንም መሸከም የአባት አድርጋው ስትኖር ሳለ አገር ወዳዱ ዜጋ ደግሞ ሸክሟን ለማራገፍ ደፋ ቀና ሲል እሷ ከጠላቶቿ ጋር መክነፋና መዳረሻዋን አለማወቋ የእለት ተእለት ትዝብቴ በመሆኑ እንጂ የመጣጥፌዋና ጉዳይ እንኳ ያልነበረም። በመሆኑም ታዲያ ደሙን አፍሶና አጥንቱን ከስክሶ ውዴወቱን በመገበር ትኖርልኛለች የሚላት አገር ከላይ እንደገለጽኩት ከሀያ ስጋ ጋር እኩል ሚዛን ባላቸው አንጃዎችና አገራት ሲወሮበሎች ልትወድም ስትቃረብ አርበኛ ስቅስቅ ብሎ ቢያለቅስ ይፈረድበት ይሆን ብለን መጠየቃችን አይቀርም። በርግጥ የአርበኛ ገብሩ ጠላትን ገሎ መፈከር እንጂ ለጠላት አጎብድዶ ለቅሶ እንደማይቃጣው እኔም ሆንኩ ሌላው ጠንቅቀን እናውቃለን። አባቶች ከአያት ቅድመ አያቶቻቸውና ከአያቶቻቸው ተረክበው የታጠቁት ወኔ ሳይከዳቸው እናት አገራቸውን በውጭ ወራሪ ኃይል ላለማስደፈር ሲሉ በዱር በገደል ሲንከራተቱ ኖረዋል። በየጊዜው በሚነሱት አረመኔ አምባገነን ገዢዎች የሚደርሰውን ጭቆና በመቃወም ውድ ሕይወታቸውን ሳይቀር ለትግል ሰጥተው እንቁ የሆነ ዋጋ የከፈሉ ብርቅዬ ቆራጥ ታጋዮችን ያፈራች ገናና አገር ለመሆኗ አርበኞቻችንና ያ ትውልድ ጉልህ ምስክሮቻችን ናቸው። ያን ትውልድ ስናነሳ ደግሞ ኢሕአፓ ቀዳሚውን ስፍራ ይዞ እናገኘዋለን። ኢሕአፓ ነፍጥ አምሮ ካላቸው ልክስክስ ምሁራንና አድርባይ ከርሳም ዜጎች ተለይቶ ለሚያመልከው ሕዝቡ ከአምሮ በላይ የሆነውን መስዋዕትነት በመክፈል የማይፋቅ ታሪክን ሰርቶ ያለፈና አሁንም እየሰራ ያለ የማይንሸራተት አንጋፋ ድርጅት የመሆኑ ነገር ኢሕአፓን ኢሕአፓ ካደረጉት አስገራሚ ቁመናዎቹ መካከል አንዱና ዋነኛው መሆኑ ነው። ኢሕአፓ ባህር ነው። ኢሕአፓ ውቅያኖስ ነው። ኢሕአፓ የጥልቅ ታሪክ ባለቤት ነው። ኢሕአፓ ባምቡላ ሽታ በጠነቡ አረቂያም ባንዳዎችና ክርፋታም አንጃዎች አፍ የማይነሳ ነው። ኢሕአፓ በልተው በማይጠረቁ የነቀዝ ምሁራን ብዕር የሚተረክ ድሪቶ ፋይል ሳይሆን የሐቅ ዋጋ በከፈሉ ልጆቹ አማካኝነት የሚዘከር የደም ድርሳን ያለበት ቤተ መዘክር ነው። ኢሕአፓ ከብረት በጠነከሩ አባላቱና ደጋፊዎቹ አማካኝነት በደም ተዋሽቶ ከጥቁር አለት ላይ የተገነባ የጸና ግንብ እንጂ እንደ መኢሶኖችና በቀቀን አንጃዎች ኮሲ መሬት ላይ በቅሎ ያረረ ያሰንደበ ቡቃያ ለመሆኑ ለሁሉም ግልጽ ሊሆን ይገባል። በመሆኑም ኢሕአፓ ሕዝብ ውስጥ ትግሉን እያካሄደና የየስርዓቱን ገዢዎች ገበና እርቃኑን በማስቀረት የሰማዕታትን ክብር በቃል ኪዳኑ ጠብቆ የቀደመውን ተጋድሎ በወኔ እያደሰ ሕዝብ ውስጥ መሆኑንም ማንም መረዳት እንዳለበት በአክብሮት ልገልጽ እወዳለሁ። በዚህም መሰረት እኔም ሆንኩ የድርጅቱ አባላትና ደጋፊዎቹ ይህን እውነታ ልንናገር ስንነሳ ሐቅ በሐቅ ላይ ሐቅን ተመስርተን እንጂ በሌላ ነገር ተንተርሰን አለመሆኑ ምንም እንኳ የድርጅቱ ስም ሲነሳ መላ ሰውነታቸው የሚረዳው የደርግ ባለስልጣናት ኢሕአፓ የለም ይበሉ እንጂ በሽምግልናቸው ወቅት ክህደት የተጠናወታቸው አዛውንቶቹ አንጃዎች ኢሕአፓ በትግል ላይ እንዳለ ጠፈፍ አርገው ያቋታልና እነርሱ ቢናገሩ ይሻላል። ውድ ፍኖቶች፣ ነገርን ነገር እያነሳው እዚህ ላይ ብደርስም የሐሳብ ማጠንጠኛዬ ግን ኢትዮጵያ የሚወዷትን ጠልታ የሚጠሏትን ደግሞ በመውደዷ ምክንያት ወዳጇ አፈር እየጋጠላት ጠላቷ በአንጻሩ የሚቦርቅባት ምድር የመሆኗ ምስጢር ስለሆነ ጥቂት ማለት ፈለግኩ። በኢትዮጵያ ሉዓላዊነትና ደህንነት ላይ ደም አፍስሶ ሕይወት ያልገበረ ሴት ወንድ አርበኛ የለም ለማለት የሚቃጣው ሰው ካለ እርሱ ሙጢ እንጂ ሌላ ሊባል አይገባውም። እንዲህ እንደ ዛሬዎቹ ልፋጫም ገዢዎች ሳይሆን ድፍን የኢትዮጵያ ሕዝብ ክተት በማለት በቃል ኪዳን አሰባስበው የውጭ ወራሪን ያሳፈሩ መሪዎችና ሕይወታቸውን ሳይቀር የገበሩ ነገሥታትና የጦር አዝማቾች እንደነበሩ ዛሬ ላይ የመንደርተኛ መሪና ጀሌ የክልል መንግሥታት ተብዮች የሚፈነጩባት ምድር ትመሰክራለች። የእንቁ ተጋድሎ ታሪክ ደግሞ ከመቃብር በላይ ነውና ዝክረ ገድላቸው አፍ አውጥቶ የሚናገር ስለሆነ አሻፈረኝ የሚል ካለ መንገዱን ጨርቅ ያርግለት። የታጋይ አባቶቹን ጋሻን ስቶ ጦር የሰበቀው ቆራጡ ያ ትውልድ ደግሞ ለኔ የሚለው ሳይኖረው ሁሉ ነገሩን ለኢትዮጵያ አስረክቦ ድንቅዬ የታሪክ ድርሳኑን ከግል ማህደር ውስጥ አስፍሯል። ክብርም ይገባዋልና ከክብርም በላይ ክብር ሁሉ ለርሱ ይሁን ብያለሁ። ጥቂቶች ተንሻፈው መሃል መንገድ ላይ ቢቀሩም ያባቶቹን ቃል የተበቀው የትግል ንጉሳችን ይሃፓ አስደናቂውን ህብረ ብሔራዊ ትግል በፊት አራሪነት መርቶ ያን ድቅድቅ የጭቆና ጥልማሞት በመግፈፍ ህዝብን ከጫፍ ጫፍ አንቃንቆ ታግሎ አታግሏል። አሁንም ክብር ሁሉ ለርሱ ይሁን። ከንግድ ሐሳብ ጀምሮ እስከ ገቢረ ፍጻሜ ድረስ ረቂቅና ትንግርታዊ የተባለለትን ድርጅታዊ አወቃቀር የተካኑት መሪዎቹና አባላቱ ኢሃፓን ኢሃፓ አድርገውት ካለፉት መገለጫዎች ውስጥ ሌላኛው ሲሆን ከፍ ብዬ ከገለጽኩት ኢሃፓ ቁመናዎች መካከል ሁለተኛው ማንነትን ይገልጣል ማለት ነው። ዛሬ አንድ አረፍተ ነገር አሟልተው መናገር በማይችሉ ግብስብስ ደናቁርት ባለስልጣን ተብዬዎች የአባቶች ምድር እንዲህ ሆና ስትቀር ቆም ብሎ ላሰበ ሁሉ ምን እንደሚሰማው መገመት ይቻል ይመስለኛል። እነርሱ ሊጽፉ ይቅርና ተጽፎ የተሰጣቸውን እንኳ በወጉ ማንበብ የማይችሉ የዱርዬ መንጋ ካለፈው የተሻሉ ሳያመጡ መንግስት ነን እያሉ ሲጀነኑ ለተመለከተ ደግሞ ሰዎቹ አይን እያላቸው አምሯዊ በሴርነት ተጠናውቷቸው እየተደናበሩ ያሉ መሆኑን የሚጠቁም አብይ ማስረጃ አለ። ከላይ ለመጥቀስ እንደሞከርኩት ኢትዮጵያ አርበኞቿን ጠልታ ከሆዳደር አገራትዮቿ ጋር ጨርቋን ጥላ የምታብድበት ዋና ጉዳይ ባይገባኝም አንዳች በሆነ ገርጋሪ አይነ ጥላ ውስጥ እንዳለች ሊታሰብ ይችል ይሆናልና ታግሎ ማስወጣት አይቀሬው መፍትሄ ነው። እጁን ከኪሱ ከቶ እያፋጨ የሚጨማለቅባት የሌባ ጥርቅም ያለፈው የ27ቱ የግፍ ዘመን አነሰና ጥርሱን ያሾለ ጸግረ ልውጥ ወንበዴ ተራው ደርሶ ቦታውን ሲይዝ ኢትዮጵያ አገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ተብሎ የተገጠመው ስንኝ የትናንቱ ደባ ዛሬ ቁመናውን አስተካክሎና ባህሪውን ቀይሮ የቀጠለበት ለመሆኑ በቂ ማስረጃ ሊሆን ይችላል። እዚህ ላይ አንድ ነገር ሊጤንልኝ የሚገባ ነገር እንዳለ ይሰማኛል። ታግያለሁና ስልጣን ይዤ አገር ማጥፋት አለብኝ ማለት አንድ ነገር ሆኖ አምባገነን ገዥን ታግዬ ከጣልኩ በኋላ ስልጣንን ለህዝብ አድርጌ አገርን አስተዳድራለሁ ብሎ መሪር ትግል ማካሄድ ደግሞ ሌላኛው ነው። እነኚህ ሁለቱ ጽንፍ የያዙ ፍልስፍናዎች በአገራችን ታሪክ ልዩ ቦታ እንዳላቸው የምናስታውሰው ሲሆን አርበኛ ባንድ በኩል ባንዳ ደግሞ በሌላኛው በኩል ተሰልፎ የየራሳቸውን የታሪክ አሻራ ለማሳረፍ የጣሩበትን ክስተት ለማየት ችለናል። አርበኛ ዳር ድንበሯን አስጠብቆ ያገርን ክብር ከነሰንደቋ ከፍ ሲያስደርግ ባንዳ ደግሞ ትርፍ አልበላም እንጂ ያባት ምድርን አዋርዶ ለባዕዳን ሸጧል። ዛሬም የባንዳ ርዝራጆቹ ያባቶቻቸውን ግብር ለመወጣት በየአረብ አገሩ ደጃፍ መደፋትን ስራዬ ብለው እንደተያያዙት ኢሃፓ ከማለዳ ጀምሮ እያጋለጠ መምጣቱን እናውቃለን። ኢሃፓ ትግሉን አመሮ ስለመቀጠሉም ጆሮአቸውን ስጡን እንላቸዋለን። በሀገር ውድ ልጆች ላይ ታሪክ ይቅር የማይለውን ግፍ የፈጸሙት እነ ሰማይ ጠሬ እኩል አንጎል ከተሸከመው ጭንቅላታቸው ላይ ያለው እድሜ ጠገብ ሽበት አንጨፍረው በየጠጅ ቤቱና በየደራፍት ቤቱ አንዴ ኢሃፓ የለችም ሌላ ጊዜ ደግሞ ኢሃፓ እንዲሰርታ እንዲያርጋ ይያሉ በሚጠጡበት የድራፍት ብርጭቆ ውስጥ ለሐጫቸውን የሚያዝረበረቡ ልክስክሶች እንዳሉም ማስተዋል ይቻላል። ምድረከይሲ ጥረተኞች ናቸውና ነገራቸውን ለነርሱ ትቼ ነገሬን ልቀጥል። አገር ልጠፋ ጥግ እየደረሰች ይያለች አህያውን ፈርቶ ዳውላውን እንዲሉ ባፈሰሱት የንጹሃን ደም ምክንያት እንቅልፋተው ከሚቃዥትና በሻገተ ህሊናቸው ኢሃፓ ላይ ባይለፋደዱ መልካም ሆኖ ረቂቁ ሰይጣን የመላእክትን ስም እንደማያነሳው ሁሉ እነዚህኞቹ ግዑዛን ሰይጣኖቹም ኢሃፓን በበጎ ለማንሳት የመልካም አንደበት ባለቤቶች ባለመሆናቸው በአልኮልና በሲጋራ በከረፋፋቸው ሲያነሱ ሲጥሉት ብዙ ጊዜ ታዝበን ንቀን ትተናቸዋል። ሰው ሆነው እንደ መልካም ሰውኛ ቢያስቡ ኖሮ በእብሪት የተለቀለቁትን የበደል ኃጢአት በንስሐ አጥበውና የበደሉትን ህዝብ ይቅርታ ጠይቀው ከሞት አፋፍ ላይ ያለችውን አገር ለመታደግ ከአገር ወዳድ ዜጋ ጎን ተሰልፈው ጽንፈኛ የደንቆሮ መንጋን ከነስሩ ለመንቀል የሚካሄደውን ትግል በደገፉ ነበር። ነገር ግን አሁንም አህያውን ፈርቶ ዳውላውን ነውና አገርን እያሽመደመደ ያለውን የጠነባ ገዛስ ታግሎ ከማስወገድ ይልቅ ይሃፓ በየመጠጥ ቤቱ ያለ ይመስል ጠጥተው ሲሰክሩ ትዝ የሚላቸው ይሃፓ ብቻ ሆኗል። ይሃፓ ህዝብ ውስጥ ነው ያለው። ይሃፓ ጠጥቶ አይተፋም፣ ጠግቦ አያቀረሽም። ውሎውና ዳሩ ደሃ ገበሬ ጋር ነው። ወሬውም ንግግሩም በፈረስራሽ ጎጆ ውስጥ ከምትኖር ደሃ እናትና ልጆቻቸው ተገለውባቸው ሐዘን ጋር ከሚኖሩ ባልቴትና ዛውንት ሐዘንተኞች ጋር ነው። ይሃፓ በባለጌ አምባገነን ገዢዎች አማካኝነት ፍራአት ሆነው ከሚሰቃዩት ወጣቶች ጋር ነው። ይሃፓ ያስተዳደር በደል ከሚፈጸምባቸው ዜጎች ጋር ነው። ይሃፓ ለእናት አገራቸው ሲሉ አገር ሻጭ ባለስልጣናትን ከሚፋለሙ ታጋዮች ጋር ነው። ቸር እንሰንበት። ሕይወት አሰፋ። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። ድሮ እጅግ በጣም ድሮ እጅግ በጣም ድሮ ዓለም ሳይሰለጥን
በዝብዞ መልጠድ አገር መፍጠር ጠፍቶ በበረዶ ጫካ አውሮፓ ሲማስ ኖርማንዲና ቫይኪንግ በሚል ስም ተቧድኖ ሰው ሲያስገብር ቤት መስራት ተስኖ በበረዶ ብዛት ቆዳው ሲቆማት ሰው ሰውነቱ ስቶ ካራው ሲታገል እኛ በጣም ረቀን እጅግ ገዝተን ዓለም ሳይሰለጥን ብራና ዘጋጅተን በራሳችን ገዳም ከራሳችን አፈር ምሁራን አፍርሰን አርቅቀኖ ነበር ክብረ መንግስቱን አንጸኖ ነበር ቤተ ፋሲል አሊበላ ቀርጸን አስተምረን ካንዳለት ቤት መስራት አውሮፓ ተኝቶ ገና ዳቤ ሳይት አቁመነው ነበር ያክሱምን ሐውል አዳምን ያረጋል ጊዜ ተለውጦ ታሪክ ተገልብጦ ትንሽ ትልቅ ሆነ ትልቁ ቅጣጣ በጠቢብ ንጉሥ በምኒልክ አገር በነፃነት ወዳጅ በዮሐንስ እግር ባንዳ ለወሬ ማያምር ጊዜን ጊዜ ጥሎት የአውሮፓ ገዳማት በጣም ስላደጉ የእኛን ገዳም ገለው ብራና አዳይ ሆኑ። ብራና ወሳጁ ከእኛ ቤትን ቢሆን ያው እንደ አባይ ነው ለእኛ ምን ይጠቅም? በገናና ስሙ ከመኩራት በስተቀር አባይ የጠቀመው ላረፈበት ጊዜ ተለውጦ እውነት ቦታ ከእኛ አፈር ተወልዶ በእኛ አፈር ጎልብቶ ስንሞት እያየን ጥሎን ይሄድ ከቶ። እንዲያ እንዲህ ሆኖ መማርና ማወቅ ከተግባር ሲቃር የውስጥ ሱነቱ ከላዩ ሲነጠል በነዋይ ፈለጋ አይመሩ ሲበቀል ብርና ተሰጠው ከፈረንጆች ደብር። እንደዚህ ከሆነ ማወቅ ድንቁርና ድንቁርና ማወቅ ሆነው ቁጭ ይላሉ የዘመኑ ነገር። ይህ ሁሉ ተንኮል አምረን ስናየው በርቁም ስንቃኘው የአውሮፓ ጠቢባን በጣም ብልጦች ናቸው፣ የአውሮፓም ገዳማት እጅግ ጥልቆች ናቸው። እኛን ለማሳሳት የእኛኑ ተጠቅመው እኛን በማሳጣት በእኛ ስቃይ ከብረው በአጥንታችን ፍላጭ በብራና ጋሻ የእኛ ቤት ፈረሰ ተሰራ ቤታቸው። አትመለከቱ ለጦ ብራናውን እጅጉን አጥልቆ ዶክተር ፕሮፌሰር የታሪክ አዋቂ በሚል የቅጽሱ እጅግ አሸብርቆ እጽፋለው ሲልም ብዕሩ ዘቅዝቆ በቀለሙ ፋንታ በደም አጨማልቆ። አረ ለመሆኑ ገና ሲባል ከስር መሰረቱ ቆዳ የከብት ልጅ መሆኑ ከጥንቱ እንዴት ይዘነጋል ብራና ሱነቱ? ገባው አልገባው በጋዳ የነው ሲሸጣት እናቱ። ይሄ በመሆኑ ባሉንበት ዘመን ብራና አሳሶት እውቀት ግቡ ስጧል እውነት ትርጉም አጥታ ይሳለቁ አሁሳ አጣራ ዳዊት አስተማሪ ሐዋርያ ሳይሆን ትንቢት ተናጋሪ የበላባዩ ያስመሳዩ ድርሰት ቤት አገሩ ሞልቷል። የአሳይ መሳዩ የአጉራ ዘለሉ የመሰሪው ብዛት ትግሉን አጣቦታል። የዘረኛው መንግስት ስውር አገልጋዮች ዶላርም ቡራኬም ከባዕድ አግኝተው የሐሞት ከረጢት ጭራሽ ሳይኖራቸው ለህዝብ መታመንም በመከራው ቀን ጸንቶ መቆም ጸንቶ ታገሉ እያሉ በስውር ተልኮ ትግሉን አገልግተው ሐሳዊ ነፊህ ምሁር የጠባቦች መንጋ የፋሽስት ግልገሎች የትላንት አራዶች የጥንቱና አዲስ ለፍስፍስ አንጃዎች ያልሆኑትን ሆኖ አዲስ ፈሊጥ ፈጥረው ታገሉ እያሉ ነው ትግሉን በፊት ደል ፓርላማ የገባውን የወያኔ ክፋት ህግ በሌለበት በህግ ታጋዩ ማሸነፍ የሚሻው በህገ መንግስቱ። ኧረ ስንቱ ስንቱ ታገሉ እያሉ ነው ድከሙ በክንቱ። ማንን ለማስፋ ማንንስ ለመግደል በማን ስቃይ ልኖር አገር ሲበታ በዘረኛውና በጠባቦች መንጋ የተወጋ ነገር የተበደለን ህዝብ በይስሙላ ትግል ስቃዩን ለማብዛት ደጋግሞ ለመግደል ታገል እያሉ ነው በይፋይ ነው። አላማ ሳይኖሩ ቀድሞም ከጅምሩ ታሪክም ሳይሰራ ታሪክ ሳያጣጥ ሱባኤ ሳይገባ ለፈጸመው በደል ወይም ማሩን ሳይለተኛበት እንደ ሃይድራ ትሩ ገና ሊበጣጥ ተደራጁ ይላል ደጋግሞ ሊሸጣል። እንዲያ እንዲህ ሆኖ ትግሉ ከተጎዳ አገርን ቆራርጠው ቅርጫ ከጣሉባት ህዝብ መብቱን አጥቶ በደል ከበዛበት ይቀስቀስ ምኒልክ ይጠራ መይሳው ታሪክ ሰሪ ሆነው ካረፉበት የአዲሱ ዘመንም ብርቅዬ ጀግናዎች እውነት ተናጋሪ የክፉ ቀን ልጆች ጸረ ጠባብ አቋም የህዝብ አፍቃሪዎች ዲሞክራሲ ስርዓት ነባር መሰረቶች ይጥራስናቸው ይዘከር ስራቸው የሞቱትን ጭምር ይምራን ተግባራቸው ተናገር ደብተራው ካለህበት ቦታ አጅበው ይስሐቅ እውነት እንዲረሳ የሽጥላም መስክር ለእውነት ተፋልመህ ካረፍክበት አሕዛብ ተነስቶ እምቢ ካለ ጋሻው አልምክት ከሆነ የምሁር መድረሻው ይቀስቀስ ሳሙኤል ከገባበት አፈር ለዚህ ሁሉ ባንዳ እውነቱን ናት አሻፈረኝ ብለህ በመርካቶ መሃል ለፋሽስት ለባንዳም አልበገር ብለህ የወደቅከው ጓዴ ፈለቀም ተባይ በጣም በዝቶ ሜዳውን ካሰሰ ስግግብ ሰላዩ ግንባሩን ከያዘው ቀስቀሰው ጋይምን ትግል አስጠምሮ የባንዳውን መንጋ ፋላይ ቀስቀሰው ጋይምን ትግል አስጠምሮ የባንዳውን መንጋ ፋላይ
Let's go.